ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሐምሌ 16 2012 ዓመተ ምህረት ዝግጅታችን ጀመረ።
በዚህ አመት ሜጋ ፕሮጀክቶች መኖራቸው ለሀገሪቱ በጣም ጠቃሚ ነው። ግድቡን እዚህ ደረጃ ደርሶ የመጀመሪያ ውሃ መሞላቱ እጅግ የሚያስደስት ነው። በተለይ በእንደዚህ አሁን ባለንበት ሁኔታ በዚህ አይነት ደስታ መምጣቱ በጣም ትልቅ ነገር ነው።
በጣም ደስ ብሎኛል። በስርዓት የምንመራበት መንገድ በር ከፋች ነው።
በኢትዮጵያ የሚገኙ የተለያዩ የፖለቲካ ፓርቲ መሪዎች ናቸው የህዳሴ ግድብ ሙሌትን በተመለከተ የሰጡትን አስተያየት በአብይ ርዕስ ታዳምጣላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ባለፉት 24 ሰዓታት ውስጥ በኢትዮጵያ ለ6898 ሰዎች የኮቪድ-19 ምርመራ ተደርጎ 409 ሰዎች ላይ ቫይረሱ መገኘቱን ዛሬ ማምሻውን የጤና ሚኒስቴር አስታውቋል። ከነዚህ ውስጥ 240 ሰዎች ከአዲስ አበባ፣ 29 ከአፋር፣ 43 ከትግራይ፣ 11 ከአማራ፣ 39 ከኦሮሚያ፣ 6 ከደቡብ ክልል፣ 25 ከቤኒሻንጉል ጉሙዝ፣ 11 ከድሬዳዋ ከተማና 7 ከሶማሌ ክልል መሆናቸው ታውቋል። በተጨማሪም ባለፉት 24 ሰዓታት ውስጥ 9 ሰዎች ህይወታቸው ማለፉ የተመዘገበ ሲሆን 5ቱ ካስከሬ ምርመራ የተገኙ ቀሪዎቹ 4ቱ ደግሞ 2 ከአዲስ አበባ፣ 2 ከድሬዳዋ ከተማ ለይቶ ማቆያዎች የተገኙ መሆናቸው ታውቋል። ይህም በሀገሪቱ በቫይረሱ ሳቢያ ህይወታቸው ያለፈውን ሰዎች አሃዝ 197 አድርሶታል። በአጠቃላይ በኢትዮጵያ እስካሁን ድረስ ለ357058 ሰዎች ምርመራ ተደርጎ 11933 ሰዎች ቫይረሱ ተገኝቶባቸዋል። 5645 የሚሆኑት ደግሞ ከበሽታው እንዳገገሙ መረጃው ጨምሮ አመልክቷል። በኢትዮጵያ ለ23 ቀናት ተቋርጦ የነበረው የኢንተርኔት አገልግሎት ተከፍቷል። ከመቀሌ ሙልጌታ አጽባሃ የሚከተለውን ዘገባ ልኮልናል።
ከ23 ቀናት በፊት ታዋቂው ድምጻዊ ሀጫሉ ሁንዴሳ መገደሉን ተከትሎ በመላ ኢትዮጵያ የኢንተርኔት አገልግሎት ተዘግቶ ነበር። ከዛሬው ዕለት ረፋድ ጀምሮ በትግራይ ክልል ጨምሮ በሌሎች የኢትዮጵያ አካባቢዎች የኢንተርኔት አገልግሎት በብሮድባንድና እንዲሁም በሞባይል ዳታ ዳግም ተከፍቷል። በሌሎች የኢትዮጵያ አካባቢዎች በድሬዳዋ፣ ጅግጅጋ፣ አዳማ፣ ባህር ዳርና ሐዋሳ ኢንተርኔት ዳግም እንደተከፈተ ማረጋገጥ ችያለሁ። በአዲስ አበባ ከሳምንት በፊት ኢንተርኔት በብሮድባንድ መጀመሩ ይታወቃል። ፌስቡክ ያሉ የማህበራዊ መገናኛ በቪፒኤን ብቻ እየሰሩ ናቸው። ሌሎች የኢንተርኔት አገልግሎቶች ግን በተለመደው መንገድ እየሰሩ ይገኛሉ። ኢንተርኔት ዳግም መከፈቱን ተከትሎ በማህበራዊ ሚዲያ ሰዎች ደስታቸውን እየገለጹ ያሉ ሲሆን ዳግም እንዳይዘጋ ግን ጥርጣሬያቸውን እየገለጹ ይገኛሉ። በኢንተርኔት መጥፋት ምክንያት ላለፉት 23 ቀናት ሪፖርቶች በስልክ ብቻ ሳቀርብ ቆይቻለሁ። ለአሜሪካ ድምጽ ሙልጌታ አጽባህም መቀለ።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዓለም አቀፍ ይዞታ ዜናዎች፣ በዓለም ዙሪያ የኮሮና ቫይረስ እንደያዛቸው የተረጋገጠው ሰዎች ቁጥር 15,255,100 ደርሷል። በበሽታው ሳቢያ ህይወታቸው ያለፈው ደግሞ 624,131 መድረሳቸው ተሰምቷል። ዩናይትድ ስቴትስ በቫይረሱ የተያዙ እስከ ትናንት ረቡዕ 3,971,343 የሞቱት ደግሞ 143,193 እንደደረሱ ታውቋል። ከጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል የተገኘው አሃዝ እንደሚያመለክተው ከአፍሪካ በቫይረሱ ተጠቂዎች ብዛት ቀዳሚዋ የሆነችው ደቡብ አፍሪካ ከብራዚል፣ ከህንድና ከሩሲያ ቀጥላ ቀዳሚቱን ዩናይትድ ስቴትስን በአራተኝነት እየተከተለች ነው። የቫይረሱ ተጋላጮቿ ቁጥር ወደ 395,000 እየተቃረበ መሆኑ ተሰምቷል። የሞቱት ደግሞ 5940 ደርሰዋል ተብሏል። የኮቪድ-19 ወረርሽኝ ስርጭት አፍሪካ አህጉር ላይ ከሌሎች የዓለም አካባቢዎች በንጽጽር ሲታይ በጀመረበት ወቅት ፍጥነቱ የከበደ ያልነበረ ቢሆንም አሁን ግን በፍጥነት እየተዛመተ መሆኑ እየተገለጸ ነው። ደካማ የጤና ጥበቃ መዋቅር ባላቸው ሀገሮችና በተለይም በፍልሰተኞች፣ በስደተኞች፣ በተፈናቃዮች ማህበረሰቦች ላይ ወረርሽኙ የከበደ አደጋ ደቅኗል ተብሏል። ሮይተርስ የመንግስታትንና የዓለም የጤና ድርጅት መረጃዎችን መሰረት አድርጎ ትናንትና እንደዘገበው በአህጉሪቱ በኮሮና ቫይረስ መያዛቸው በምርመራ የተረጋገጠው ሰዎች ቁጥር 751151 ደርሷል። የሞቱት ቁጥር ደግሞ 15721 መድረሱን ነው የገለጸው። በኮቪድ-19 ታመው ያገገሙ 407461 ህሙማን እንዳሉም መልካሙን ዜና ዘገባው ሳይገልጽ አላለፈም። የዓለም የጤና ድርጅት አጣዳፊ የጤና ስጋቶች ዳይሬክተሩ ዶክተር ማይክል ራያን በበርካታ ከሳህራ በታች ያሉ የአፍሪካ ሀገሮች የቫይረሱ ስርጭት ፍጥነት እየጨመረ መምጣቱን እያስተዋልን ነው ብለዋል። እጅግ ከፍተኛ ትኩረት ሊሰጠው ይገባል ሲሉም አሳስበዋል። አብዛኞቹ ሀገሮች ግጭት ውስጥ የሚገኙ መሆናቸውንም ጠቁመዋል። ዩናይትድ ስቴትስን በተመለከተ በሀገሪቱ ትናንት ረቡዕ ለሁለተኛ ተከታታይ ቀን በኮቪድ-19 ምክንያት ከ1000 በላይ ሰዎች ለህልፈት ተዳርገዋል። ካሊፎርኒያ በቫይረሱ ተያዦች ብዛት ትናንት የኒውዮርኩን አሃዝ አልፋዋለች። በዚያ ያለው የኮሮና ቫይረስ ተጠቂዎች ቁጥር ትናንት ብቻ የተገኙትን 12100ን ጨምሮ ከ422000 አልፏል። ለንጽጽር የኒውዮርኩ 413000 ነው። ፕሬዚደንት ዶናልድ ትራምፕ ለአረጋውያን እንክብካቤ ቤቶች ነርሲንግ ሆምስ መርጃ ለመሳሪያዎች መግዣና ለባለሙያ ስልጠና እንዲውል ተጨማሪ 5 ቢሊዮን ዶላር ድጋፍ ከፌደራሉ መንግስት እንደሚሰጥ አስታውቀዋል። በፌደራሉ መንግስት በተጠናቀሩ አሃዞች መሰረት በሀገሪቱ በኮቪድ-19 ምክንያት ህይወታቸው ካለፈው ሰዎች ውስጥ ወደ 37000 የሚሆኑቱ በአረጋውያን እንክብካቤ ቤቶች የነበሩ ናቸው። እጅግ በከፋ ድህነት ውስጥ ለሚኖሩ ወደ 3 ቢሊዮን የሚጠጉ የዓለም ህዝቦች በኮቪድ-19 ምክንያት ከተደቀነባቸው ከባድ አደጋ ለመታደግ በጊዜያዊነት መሰረታዊ ገቢ እንዲረጋገጥላቸው የተባበሩት መንግስታት ድርጅት የልማት ፕሮግራም UNDP ተማጽኖ አቀረበ። ያ የሆነ እንደሆነ አለ UNDP። በዚህ የገንዘብ እርዳታ ተጠቃሚ የሚሆኑት ሰዎች ለለት ጉርስ ፍለጋ መውጣታቸው ይቀርና ቤት ስለሚቀመጡ የበሽታውን መዛመት ጋብ ለማድረግም ይጠቅማል። በአሁኑ ጊዜ በዓለም ዙሪያ 1 ቢሊዮን ሰዎች ከድህነት ወለል በታች በቀን 1 ዶላር ከ90 ሳንቲም ገቢ ብቻ ያገኙ እንደሚኖሩ፣ ሌሎች 2 ቢሊዮን ደግሞ ድህነት መስመሩ አፋፍ ላይ እንዳሉ ነው የተጠቀሰው። ለ2.7 ቢሊዮን ሰዎች በወር 199 ዶላር መሰረታዊ ገቢ ቢደረግላቸው ለምግብ፣ ለጤናና ለትምህርት ወጪያቸው ያገለግላቸዋል ሲል UNDP ምክረ ሐሳቡን ሰጥቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ ቻይናን አስመልክተው ካሊፎርኒያ ውስጥ ንግግር ያደርጋሉ። በሁለቱ ሀገሮች መካከል ውጥረቱ እየተባባሰ ባለበት በዚህ ወቅት ሚኒስትር ፖምፔዮ የሚያሰሙት ንግግር ርዕስ ኮሚኒስቷ ቻይናና የነጻው ዓለም መጻኢ ዕጣ ፈንታ የሚል እንደሆነ ከሚኒስቴሩ የተሰጠው መረጃ አስታውቋል። ዩናይትድ ስቴትስ የአሜሪካውያንን አእምሮአዊ ንብረትና የግል መረጃዎች ለመከላከል ባለችው እርምጃ ቴክሳስ ሂውስተን ከተማ የሚገኘው የቻይና ቆንስላ እንዲዘጋ ማዘዟ የሚታወቅ ነው። በሌላ የዩናይትድ ስቴትስ ዜና የፌደራሉ መንግስት ሕግ አስከባሪ ኃይሎች ትናንት ረቡዕ ማታ ኦሬገን ፖርትላንድ ከተማ ፌደራል ፍርድ ቤት ደጃፍ ተሰባስበው በነበሩ ተቃዋሚ ሰልፈኞች ላይ አስለቃሽ ጋዝ ረጭተውባቸዋል። ፖርትላንድ ውስጥ ተቃዋሚ ሰልፈኞች የፖሊሶችን ጥቃት፣ የዘር እኩልነት መጓደልና በቅርቡ ፌደራል ኃይሎች ከተማዋ መግባታቸውን በመቃወም ሰልፍ ሲያካሂዱ በተከታታይ 56ኛ ቀናቸው ነው። አምስት የምዕራብ አፍሪካ ሀገሮች መሪዎች ዛሬ ማሊ ይገባሉ። የሚሄዱበት ጉዳይ ሀገሪቱን ካለፈው ሰኔ ወር ጀምሮ ለወጠሯት ማህበራዊና ፖለቲካዊ ቀውሶች መፍትሄ ለመፈለግ ሊያግዙ ነው ተብሏል። በመጨረሻም በጋቦን በአዲሷ ጠቅላይ ሚኒስትር ሮዝ ክርስቲያን ራፓምዳ የሚመራው ካቢኔ በፕሬዝደንቱ አሊ ቦንጎ ፊት ቃለ መሐላ ፈጽሟል። ሮዝ ክርስቲያን የሀገሪቱን መንግስት በመምራት የመጀመሪያዋ ሴት ናቸው። አድማጮች፣ በሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሐምሌ 16 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ @ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አልፎ አልፎ ጥራቱ የተጓደለ ድምጽ ብትሰሙ በዚህ ምክንያት ነውና አስቀድመን ይቅርታ እንጠይቃችኋለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በኢትዮጵያ የሚገኙ የተፎካካሪ ፓርቲ መሪዎች በታላቁ የህዳሴ ግድብ የመጀመሪያው ምዕራፍ የውሃ ሙሌት መጠናቀቅን በተመለከተ የተሰማቸውን ደስታ ገለጹ። ይህ የመጀመሪያው ሂደት ለኢትዮጵያውያን የሚያስተላልፈው ትልቅ መልእክት አለውም ብለዋል። መለስካቸው አመሃ ዝርዝር ዘገባ አለው።
ቪኦኤ ዛሬ አናገራቸው አንዳንድ ተፎካካሪ ፓርቲ መሪዎች በታላቁ ህዳሴ ግድብ የመጀመሪያ ዙር የውሃ ሙሌት ብስራት በእጅጉ መደሰታቸውን ያላንዳች ልዩነት ነበር የገለጹት። ይሄ ግን ሙሉ ደስታ የሚሆነው ሲጠናቀቅ እንደሆነ የገለጹት የኦሮሞ ነጻነት ግንባር የህዝብ ግንኙነት ኃላፊ አቶ ቀጀራ መርዳሳ ናቸው።
እኛ ከዚህ በፊትም እንግዲህ ውሃ በተያዘለት ጊዜ ሙሌቱ መጠናቀቁ አስፈላጊ ነው፣ ይሄ ከታለፈ ውድቀትን ሊያስከትል ይችላል ብለን ሀሳባችን ስንገልጽ ነበር። ትናንትና እንግዲህ የተወሰነ የውሃ መጠን መሞላቱ ተነግሯል። ይህ መጀመሩ ጥሩ ነው ብለን ነው የምንገምተው። በተለይም ከግብጾች አንጻር ስናይ አንድም የውሃ ጠብታ መሞላት የለበትም የሚል አቋም ያላቸው ይመስላል። እንግዲህ ከመጀመሪያው ጀምሮና በዚህ በኩል ስታይ መሞላቱ ጥሩ ነው። ያ ታልፏል፣ ግን አሁንም ብዙ ስራ ይቀራል እምነት እናያለ ነው። ምክንያቱም በጣም የተወሰነ ውሃ ነው፣ 4.5
ሚሊዮን
ኪዩቢክ ነው መሰለኝ፣ በዛ አካባቢ ነው። ከጠቅላላው 74 ቢሊዮን ኪዩቢክ ሜትር ማለት እንግዲህ 10% አልሞላም፣ ገና ወደ 90% ይቀራል። ይሄ ብዙ ስራ ነው የሚጠብቀን። ሙሉ ደስታ ሊሆን የሚችለው ያን ስጠናቀቅ ነው የሚል እምነት ነው ያለ ነው።
እንደ ሀገር ይሄ ፕሮጀክት ምንድን ነው የሚያስተምረን ብለው ነው የሚያስቡት?
እንደዚህ አይነት ሜጋ ፕሮጀክቶች መኖራቸው ለሀገሪቱ በጣም ጠቃሚ ነው። የሀገሪቱን ኢኮኖሚ ሊያሳድግ ይችላል፣ ልማቱን ሊያፋጥን ይችላል፣ ለአካባቢውም ጠቃሚ ነው ብለን ነው የምንገምተው። ለሀገሪቱ ኢኮኖሚ ደግሞ ሲያድግ እንግዲህ ሀገሪቱ ወደ ተረጋጋ ሁኔታ ሊሄድ ይችላል። ለሀገሪቷ በጣም ጠቃሚ ነው ብለን ነው የምንገምተው።
የመላ ኢትዮጵያ አንድነት ድርጅት ተቀዳሚ ምክትል ፕሬዚዳንት አቶ ሙልጌታ አበበ ደግሞ ይህ የመጀመሪያው ሙሌት ባሳደረው የደስታና የድል ስሜት የግድቡን ስራ ማፋጠን የሀገርን አንድነት ያጎለብተዋል የሚል አንድምታ ያለው አስተያየት ሰጥተዋል።
አባይን ግድብ እኛ ለትርፍ ወይም አንዱን ለመጉዳት አንዱን ለመጥቀም አይደለም፣ ራሳችንን ለመቻል ነው። ይህንን የአባይ ግድብ ከውስጥም ከውጭም የውስጥ አርበኛና የውጭ ጥላት በበዛበት ሁኔታ የኢትዮጵያ ሕዝብ ከራሱ ከፍሎ ግድቡን እዚህ ደረጃ ደርሶ የመጀመሪያ ውሃ መሞላቱ እጅግ የሚያስደስት ነው። ድርጅታችንን መያዝ በዚህ የተሰማውን ደስታ መግለጽ ይፈልጋል። አባይ ብሔራዊ አንድነታችንን የሚገልጽ ነው ይሄ ግድብ እና ድርጅታችንን መያዝ ደግሞ እንደምታውቀው በአንድነትና በብሔራዊ ጥቅማችንና በሉዓላዊነታችን ላይ የሚደራደር ድርጅት አይደለም። በኢትዮጵያ አንድነትና በኢትዮጵያ ሉዓላዊነት ብሔራዊ ጥቅም ላይ ምንጊዜ ቢሆን ቀድሞ የሚሰለፍ ነው እንጂ ከኋላ ሰለፍ አይደለም ድርጅታችን። ግድቡ የሞላ ሲሄድ የውጭ ጥላቶችና የውስጥ አርበኞች አጀንዳቸው እየተነጠቀ እነሱ እየከሰሙ ይሄዳሉ። ውሃው የሞላ ሲሄድ በጥንቃቄ በዲፕሎማሲውም መንገድ ግንባታውም እና በሙሊቱም ላይ በተያዘለት ፕሮግራም በተፋጠነ መልኩ አሁንም እንዲቀጥል ድርጅታችን ጽኑ እምነቱ ነው።
የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ሊቀመንበር አቶ የሽዋስ አሰፋ ደግሞ የግድብ ብዙ ትርጉም ያለው ነው ይላሉ።
መስለመናገር በቀሰማን ጀምሮ በጣም በደስታ ውስጥ ነው ያለነው። ተሰብስበን እንደ ፓርቲ የያዝነው እንትን ባይኖርም እንደሚከታተል ፓርቲ ከዚህ በፊትም ያሉትን ሂደቶች ሀሳብ እንደሰጠ ፓርቲ የትናንትናው በምስራት በእውነት በተለይ በእንደዚህ አሁን ባለንበት ሁኔታ ባለፈው ሳምንት ሁለት ሳምንት ሀገራችን የነበረችበት ሁላችንም የምናስታውሰው ነው እና በዚህ ሁኔታ እንደዚህ አይነት ደስታ መምጣቱ በጣም ትልቅ ነገር ነው። ምክንያቱም ኢትዮጵያ በጨለማ ውስጥም ቢሆን ተስፋ የሚሰጡ ነገሮች እንደማታጣ ያየንበት ነው እና በአጠቃላይ ኢትዮጵያን ሕዝብ በተለይ ካላቸው እየቀነሱ የሰጡ እናቶች አባቶች በግንባታውም በዲፕሎማሲውም ደፋ ቀና ሲሉ የነበሩ እህቶች ወንድሞችን ከልብ ማመስገን እንፈልጋለን እና በጣም ትልቅ ደስታ ነው። ትልቅ ስራ ተውለኛል።
ይሄ ፕሮጀክት እና የመሳሰሉ ትላልቅ ፕሮጀክቶች ለሀገር እንዴት ያለ ትርጉም ይሰጣሉ?
ይሄ ፕሮጀክት ሁለት ሶስት ገጽ ነው ያለው። መጀመሪያው ሀብታችን እንደ ኢትዮጵያዊ ቀኝ እንዳልተገዛ ሀገር በሀብታችን በወንዛችን መጠቀም መቻላችንን ሉዓላዊነታችንን የምናረጋግጥበት ነው። ሁለተኛው አባይ መቅረብ ነገር የዘፈን የተረት ከዛ ሲያልፍ ደግሞ መሬታችንን አፈራችንን ማዕድናችንን የሚዘርፍ ነው የነበረው። ግብጽ ራሷ መታደል ለምትወስደው ወይም ሱዳን ወንዙ ነው ወስዶ የሚሰጥ የነበረው እና ይህንን ገጥቶ በሚገባን ደረጃ ዓለም አቀፍ ድንበር ተሻጋሪ ወንዝ እንደመሆኑ ያንን እናከብራለን። በሚገባን ደረጃ ለመጠቀም የመጀመሪያው ምዕራፍ የተራመድንበት ስለሆነ በጣም ትልቅ ትርጉም ያለው ነው። ሶስተኛው ገጽ ደግሞ በሀሳብ፣ በብሔረሰብ፣ በሃይማኖት፣ በፖለቲካ አመለካከት ልንለያይ ይችላል። በኢትዮጵያ ሀገረ መንግስትነት፣ በልማት እንደዚህ አይነት በጋራ በምንጠቀምባቸው ነገሮች ግን አንድ ነው መሆን ያለብን። አንድም ነው የሆን ነው። ስለዚህ የትኛውም ፓርቲ የትኛውም አመለካከት ያለው ሰው ቢሆን የአባይን ለኢትዮጵያ መጥቀም በጥሩ ጎኑ ነው የሚያየው። አንድ የሚያደርገን ፕሮጀክት በመሆኑ በዚህም መልካምነቱን መመስከር እንችላለን። ገና በጣም ብዙ እንደሚቀር እናውቃለን። በዲፕሎማሲውም በጣም ትልቅ ስራ መሰራት እንዳለበት፣ ወደ ኤሌክትሪክም ወደ መስኖም ለመሄድ ረጅም ጉዞ እንዳለ እናውቃለን። ግን መጀመሩ ትልቅ ስራት ነው ለኛ።
የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሊቀመንበር ፕሮፌሰር በየነ ጴጥሮስ ከደስታቸው ባሻገር ግድቡ የሚያስተላልፈው መልእክት ትልቅ ነው ብለዋል።
ደስታ መንፈስ ውስጥ ካሉት መካከል ነኝ። በጣም ደስ ብሎኛል። በተለይም ኢትዮጵያ አቅዳ ይህንን ትልቅ ክንዋኔ ነው መፈጸም መቻሏ ብዙ ነገር እየተነገረ ብዙ ተስፋ የሚያስቆርጡ መላምት ከዛ ከዚህም ነው ማሰራሪያዎችም ጭምር ሁሉ ባሉበት ሁኔታ የሀገሪቱም የፖለቲካ ዝብርቅርቁ በወጣበት ዕላማን ይዞ ሰምቶ ይህንን የመጀመሪያውን መልካም ኢትዮጵያን ሕዝብ ሞራል ከፍ የሚያደርግ ለጠላትም ለወዳጅም መልእክት የሚያስተላልፍ ተግባር መከናወኑ በእጅጉ ደስ ብሎኛል።
በእርስዎ አስተያየት አስተሳሰብ ይሄ ፕሮጀክት ለመላ ኢትዮጵያውያን የሚሰጠው የሚያስተላልፈው መልእክት አለው? የተለየ
ኢትዮጵያውያን ከመተባበር እና ከአንድነት እንደምንጠቀም ነው ትልቁ መልእክት። እንግዲህ አንዳንዱ አቆይተኛውን ከሰቀሱትም ነቃም ነው ካሉ የዛ አይነት ስሜት ውስጥ ከገቡ በጣም አሳዛኝ ከሆኑ ወገኖች በስተቀር ትምህርት አለው። አንድ ላይ ጠንቶ በመቆም በዚህ ሀገር ውስጥ ማናሸንፈው ችግር የለም፣ የማንሄደው ተራራ የለም የምለውን መልእክት ያስተላልፋል።
ዶክተር አረጋዊ በርሄ ደግሞ ደስታቸውንም ሌላውንም ስሜታቸውንም የገለጹት በዚህ መልክ ነበረ።
በጣም ነው የተደሰትኩ በውሃ ሙሌቱ። በእውነቱ ለሀገራችን ትልቅ ተስፋ የሚሰጥ ከአንድ እርምጃ ወደፊት እንደሄድ የምታየኝ እንደ ሀገር እንደ የኢትዮጵያ ሕዝብ በጠቅላላ ማለት ነው። ለዘመናት ስናልመው የነበረ ነገር ያለፈው ትውልድ በአጠቃላይ ሲያልመው የነበረ ሕዝብን መሆን የጀመረበት ቀን ስለሆነ ይህ እኔ በግሌ ልክ የመጀመሪያ የብሔር ልጅ ስወልድ ከተሰማኝ ደስታ በላይ ሆኖ ነው ያገኘሁት።
ይሄ ፕሮጀክት እና ሌሎችን ተመሳሳይ ትላልቅ ፕሮጀክቶች ለኢትዮጵያውያን የሚሰጡት ልዩ ትምህርት ልዩ መልእክት አለ ይላሉ ሰው?
አዎ፣ ከተባበር ብዙ ነገር መለወጥ እንደምንችል ታገኛለህ። ኢትዮጵያ በርግጥ ካለም ትልቅ ሀገር የነበረ ነው። ነገር ግን ተባብረን መስራት ስላልቻል ወደ ኋላ ቀርተናል። ስለዚህ ተባብሮ መስራት ምን ያክል ለውጥ ማምጣት እንደሚቻል ይሄ የግድቡ ልጅ ያሳያል።
በጣም አመሰግናለሁ ዶክተር አረጋዊ በርሄ ስለተብብሮ።
በጣም አመሰግናለሁ።
አሜሪካ ድምጽ መጽሔት ነው ያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መለስካቸውን ለዘገባው እናመሰግናለን። የትንታኔው መጽሔት ይቀጥላል። የኦሮሞ ነጻነት ግንባር ኦነግ ከፍተኛ አመራሮቹና የማዕከላዊ ኮሚቴ አባላቱ ከታሰሩ 15 ቀናት ቢያልፉም ፍርድ ቤት እንዳልቀረቡ የፓርቲው ቃል አቀባይ አቶ ቶሌራ አደባ ለአሜሪካ ድምጽ ገለጹ። ግለሰቦቹ ስለሚገኙበት ሁኔታ ፓርቲው ብቻ ሳይሆን ቤተሰቦቻቸውም ጭምር እንደማያውቁ ተናግረዋል። የኦሮሚያ ክልል የጸጥታ ቢሮ ኃላፊ አቶ ጅብሪል መሐመድ በበኩላቸው ግለሰቦቹ የት እንደሚገኙ እንደሚታወቅ ተናግረዋል። ታስሮ ፍርድ ቤት ያልቀረበ ወይንም የምርመራ ውጤቱ ያልተጀመረ ወይንም ደግሞ ተመርምሮ መዝገብ ያልተደራጀበት ሰው የለም ብለዋል። ግለሰቦቹ የታሰሩት ኢትዮጵያ ውስጥ በደረሰው የሰው ህይወት መጥፋት፣ አካል መጉደልና የንብረት መውደም ወንጀል ተጠርጥረው እንጂ ከፖለቲካ ፓርቲ ስራቸው ጋር በተያያዘ እንዳልሆነም ተናግረዋል። ፀሐይ ዳምጠው ዝርዝር አላት።
የኦሮሞ ነጻነት ግንባር ከፍተኛ አመራሮች ከተያዙ ባለፈው 2 ሳምንታት ጀምሮ እስካሁን የት እንዳሉ ለማወቅ አልቻልኩም ሲል ኦነግ ገልጿል። የድርጅቱ ቃል አቀባይ አቶ ቶሌራ አደባ ለአሜሪካ ድምጽ እንደገለጹት አመራሮቹ በፖሊስ ተይዘው ከታሰሩ 15 ቀን ያለፋቸው እንደሆነና እስካሁን ፍርድ ቤት አልቀረቡም።
ከተያዙበት ዕለት ጀምሮም ለመገናኘት አልቻልንም። በመንግስት በኩልም ወደ ፍርድ ቤት አላቀረቧቸውም። ስለዚህ ይህንን እየተከታተልን ለመንግስት እያሳሰብን ውሳኔ ላይ እንዲደርሱ እየጠየቅን ነው ያለ ነው። አመራር ላይ ያሉ እንግዲህ ማዕከላዊ ኮሚቴ አባል እና የስራ አስፈጻሚ ኮሚቴ አባል ሁለት ናቸው። ዶክተር ሽጉጥ ደግሞ የሊቀመንበሩ አማካሪ ነው። ሌሎችም በየደረጃው ያሉ እንግዲህ ብዙ ናቸው። በዚህ አጋጣሚ ለመንግስት የምናስተላልፈው የተያዙ ሰዎች በአግባቡ ክስ የሚመሰረትባቸውም ከሆነ ወደ ፍርድ ቤት ቀርቦ በህጉ መሰረት እንዲታይላቸውና ጥፋት ከሌላቸው እንዲለቀቁልን ለማሳሰብ እወዳለሁ።
የኦነግ ቃል አቀባይ አቶ ቶሌራ እንዳስረዱት አመራሮቹ በመንግስት ጸጥታ ኃይል ከተያዙ ቀን ወዲህ ቤተሰብም ሆነ የድርጅቱ አመራሮች ሊያገኟቸው አልቻሉም ብሏል። የኦሮሞ ነጻነት ግንባር ኦነግ አመራሮች በምን ምክንያት እንደታሰሩ እንዲሁም የት እንደታሰሩ አላውቅም ሲል ኦነግ ባቀረበው ቅሬታ ላይ የኦሮሚያ ጸጥታ ቢሮ ኃላፊ አቶ ጅብሪል መሐመድ ተከታዩም ብሏል።
የኦነግ አመራር የታሰሩበት መነሻው ምንድነው ለምደው ነገር በሀገር ውስጥ በተፈጠረው ጉዳይ የወደመው ንብረት አለ፣ የጠፋው የሰው ህይወት አለ። ጉዳዩን ወደ ብሔርና ወደ እምነት የመቀየር ዝንባሌዎች አሉ። ይሄ ፎርሙላው በጣም ከባድና የኢትዮጵያን የመጨረሻ የእድል ውሳኔ ያካተተ እርምጃ ስለነበር ይሄን እርምጃ ከኢትዮጵያ ህዝብ ጋር ሆኖ ማክሸፍ፣ ከዛ በኋላ ተሳታፊዎቹን መሰብሰብና ለህግ የማቅረብ ስራ ነው የተሰራው። በዚህ መሰረት ተጠርጣሪዎች፣ ችግር ፈጣሪዎች፣ አስተባባሪዎች፣ የውከቱ ባለቤቶች ተብሎ የሚጠረጠሩ አካላትና መልእክት ተቀብሎ ፈጻሚዎች ወደ እስር ቤት እንዲገቡ ተደርገዋል። ያልተያዙም አሉ። የምርመራ ሂደቱ ፖሊስና አቃቤ በጋራ ከፌዴራልና ከክልል በመቀናጀት በቂ የምርመራ ስራዎች እየተሰሩ ነው። የተያዙ ሰዎችንም እያንዳንዳቸው ተመርምሮ ለህግ እንዲቀርቡ የተደረገ ነው። እስካሁን መዝገብ የተደራጀባቸው አሉ። ገና በምርመራ ደረጃ ላይ ያሉ አሉ። በምስክር ቃል የመቀበል ደረጃ ላይ ያሉ ሰነዶች አሉ።
ኃላፊው አክለውም የታሰሩ ሰዎች በሙሉ ስማቸው የተጠቀሱት የኦነግ አመራሮችም ጭምር ፍርድ ቤት ቀርቧል ሲሉ ተናግረዋል። ነገር ግን በየትኛው ፍርድ ቤት እንደቀረቡና መቼ እንደቀረቡ ከመግለጽ ተቆጥበዋል።
ታስሮ የፍርድ ቤት ያልቀረበ ወይንም የምርመራ ውጤቱ ያልተጀመረ ወይንም ተጀምሮ መዝገብ ያልተደራጀበት ሰው የለም እና የፓርቲ አባላት ናቸው ተብለው እንደለቀቁላቸው ከፈለጉ ይሄ ፈጽሞ የማይታሰብ መሆኑን ማወቅ አለባቸው። የህግ ተጠያቂነት በደሃውም በሀብታሙም በድርጅት ነው አማራ ላይ ይሻላል። ይሄ እነሱ ብቻ አይደሉም፣ ብዙ የመንግስት ባለስልጣናቶችም ታስረዋል። የህግና ስርዓትን የማስከበር ግዴታ በመንግስት ላይ እስካለ ድረስ ይሄ መቀጠሉ አይቀርም።
በዚህ ጉዳይ ላይ የኦሮሚያ ክልል መንግስት ቃል አቀባይ አቶ ጌታቸው ባልቻን ጠይቀን የሚከተለው ምላሽ ሰጥተናል።
ክልላችን በተፈጠረው አርቲስት ሃጫሉ ሁንዴሳን ግድያ ተከትሎ በተለያዩ ዞኖች እና ከተሞች በተፈጠረው ግጭት ላይ በአካል ተሳትፏል፣ አስተባብረዋል ተብሎ የተጠረጠሩ ተጠርጣሪዎች ወደ 7126 የሚሆኑ በክልላችን በህግ ቁጥጥር ስር ውለዋል። በህግ ቁጥጥር ስር የዋሉት በፖለቲካ ፓርቲ አመለካከታቸው ወይም በኃላፊነታቸው ሳይሆን በወንጀሉ ተጠርጥረው ነው የተያዙ። ከ500 በላይ የሚሆን መዝገቦች ተደራጅተው ለህግ የቀረቡበት ሁኔታ ስላለ የተለየ ፖለቲካ አመለካከት ያላቸው የፓርቲ ስራ አስፈጻሚ በመሆናቸው የታሰሩት መረጃ የለኝም። ያሉበት ቦታም ቢሆን በህግ በተሰጠው ስልጣን መሰረት የፖሊስና አቃቤ ህግ ለሚመለከተውና በየደረጃ ላለው የህግ አካል የቪቲ አካል በማቅረብ የቀጠሮ ተጠይቆባቸው እንዳሉና በመዝገብም የተደራጀባቸው መሆኑን ነው ያለን መረጃ የሚጠቁመው። እስካሁን
ኦነግ የታሰሩ አመራሮች የት እንዳሉ አጥቻለሁ ያለውን ቅሬታም በተመለከተ የፌደራል ጠቅላይ አቃቤ ህግን ጠይቀን ነበር። የተጠቀሱት ግለሰቦች ጉዳይ በምን ደረጃ ላይ እንዳለ እያጣሩ እንደሆነና የተረጋገጠ መረጃ ካገኙ በኋላ ማብራሪያ እንዲሰጡ በጠቅላይ አቃቤ ህግ የተቀናጀ ወንጀልና ድንበር ተሻጋሪ ዳይሬክተር አቶ ፍቃዱ ጸጋ ለአሜሪካ ድምጽ ገልጿል። የፌደራል ፖሊስ ኮሚሽን ምክትል ኮሚሽነር መላኩ ፋንታ በበኩላቸው ስለ አመራሮቹ መታሰር መረጃ እንደሌላቸው ተናግረዋል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ። አይዳም ጣውን ለዘገባዋ እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ @voanews በትዊተርም እንዲሁ #voanews ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voa.hon.mobi ላይም ስርጭቶቻችን ታገኛላችሁ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። የቀድሞ የሱዳን ፕሬዝዳንት ኦማር አልበሽር እንደ አውሮፓውያን አቆጣጠር በ1989 ዓመተ ምህረት መፈንቅለ መንግስት አካሂደው ስልጣን ይዘዋል በሚል ክስ ትላንት ፍርድ ቤት ቀርበው ነበር። የፍርድ ሂደቱ ባሽር ለ30 አመታት ያህል በጭካኔ ከገዙ በኋላ በሀገሪቱ በሲቪሎች የሚመራ ዲሞክራሲያዊ አስተዳደር ሊያመጣ ይችላል የሚል ተስፋ ማሳደሩን ከካርቱም የተላከው የዘጋቢያችን ናባ ማሂዲን ዘገባ ጠቁሟል። አዳነች ፍሳሐዬ ታቀርባለች።
የቀድሞው የሱዳን ፕሬዝዳንት ኦማር አልበሽር ለፍርድ መቅረብ ለአውሮፓ አቆጣጠር በ1989 ዓ.ም የተካሄደውን ፈንቅለ መንግስት የሚቃወሙ ወታደራዊ መኮንኖች ሲጠብቁት የነበረ ነው ተብሏል። አህመድ አልጠይብ የተባሉ በጡረታ ላይ የሚገኙ ወታደራዊ መኮንን ያብራራሉ።
بد محاكمة مدبري أو منفذي
دور فاقطاتر بشدة تيمتون سمانية تنيامة مرسلة فكهيد ومفنك لمنجز ودفرج ماقرب لبزو عمتاس ديكار بقوقو يوت عبيت يفتت جاكوش مكاكل عندون ياموالا للالو أحمد عالطايب أيايزوم كتات كريل لبستكر دقنا مفنك لمنجز في الدرق مشران نياروت فالفو عمت ميازي أورلاي ከስልጣን የተወገዱት አልበሽር እንደ አውሮፓ አቆጣጠር በ1989 ዓ.ም መፈንቅለ መንግስት በማካሄድ የሀገሪቱን ህገ መንግስትና የወታደራዊ ኃይሉን ደንብ ጥሷል የሚል ክስ ቀርቦባቸዋል። ጠበቆቻቸው ግን የፍርድ ሂደቱ የፖለቲካ ዓላማ ያለው ነው፣ ህጋዊ መሰረት የለውም በማለት ተከራክረዋል። ዛይን አልአብዲን መሐመድ ከቀድሞ ፕሬዚደንት ጠበቆች አንዱ ናቸው።
كل الانقلابات القامت ما تقدر الحاكمه فيها يعني هاي قلنا مدبرين قلنا ما برضو كان سياسية على العموم
كذلك قدم مفنك لما نسمى كهيدي تكسس يلم بنبوت شذا تيمتو ثمانية مستعمة مرت لتكهيد مفنك لما نسمى وده فرد ما أقرب يكون في كعلمة يالو نبر يهونم بكوليتكا لا يتمسرت بمونو بهدق لا يتمسرتو ويقاو متال بلوان الباشر من أوروبا قداتر بشذا تيمتو ثمانية زتانية مرت سلطان كيازو بوالا እንደ አውሮፓ አቆጣጠር በ1985 ዓ.ም በተካሄደው መፈንቅለ መንግስት ስልጣን ይዘው ለነበሩት ሰዎች ፕሬዝዳንታዊ ምህረት አድርገዋል። የሱዳን የሽግግር መንግስት አልባሽርና አንዳንድ ረዳቶቻቸውን በጦርነት ወንጀልና በፍጅት ክስ ለዓለም አቀፍ የወንጀል ችሎት ለማስረከብ ቃል ገብቷል። ክሱ በሱዳን ዳርፉር ክልል ላይ ከተካሄደው ግጭት ጋር በተያያዘ ነው። ዳርፉር ውስጥ በተካሄደው ግጭት በ300,000 የሚገመቱ ሰዎች ለህልፈት ተዳርጓል። በሚሊዮኖች የሚቆጠሩ ደግሞ ከመኖሪያቸው ተፈናቅለዋል። በአልባሽር ይደገፉ የነበሩት የዳርፉር ሚሊሻ መሪ ባለፈው ወር እጃቸውን መስጠታቸው ባሽር በዓለም አቀፍ የወንጀል ችሎት ሊዳኙ ይችላሉ የሚል ተስፋ ማሳደሩ ተገልጿል። የፍርድ ሂደቱ የሚጀምረው ሲቪሎችንና ወታደራዊ መኮንኖችን ያቀፈው የሱዳን የሽግግር መንግስት በሀገሪቱ ፍርድ ቤት ለውጥ ለማድረግ እየሞከረ ባለበት ወቅት ነው። በባሽር አገዛዝ ወቅት ለዓመታት ያህል ሲዋጉ ከቆዩት አማጽያን ጋርም የሰላም ንግግር ጀምሯል። ሱዳን በቅርቡ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አሸባሪዎችን ይደግፋሉ ከሚላቸው ሀገሮች ስም ዝርዝር የመውጣት ተስፋ ታደርጋለች። አሸባሪዎችን ይደግፋሉ ከሚለው ስም ዝርዝር መውጣት ሀገሪቱ የውጭ እርዳታና የውጭ መዋለ ንዋይ ፍሰት እንድታገኝ ስለሚረዳ ኢኮኖሚዋን ሻሻል ያደርጋል የሚል ተስፋ ሰንቃለች።
አዳነችን እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ወንጀልና ህገ ወጥነት ሰፍኖባቸው ጨርሶ ከቁጥጥር ውጭ ሆነዋል ብለው ወደሚጠሯቸው ወደ ቺካጎና ዴሞክራት ከንቲባዎች ወደሚያስተዳድሯቸው ሌሎች ከተሞች የፌደራል ኃይሎችን የማሰማራት እቅዶቻቸውን ገፍተውበታል። አገሪቱ ቀውስ ውስጥ ናት የሚለውን በምርጫ ቅስቀሳቸው ለማግላት ክፍለ ግዛቶችን በፌደራል የፖሊስ ኃይል የመቆጣጠር ፖሊሲያቸውን ለጥቅምቱ ምርጫ የህግና ስርዓት መሪ እጩ ተብለው ለማሸነፊያ እየተጠቀሙበት ነው ይላል። ቀጥሎ የሚደመጠው የዋይት ሃውስዋ የቪኦኤ ዘጋቢ ፓትሲ ውዳስኳራ ዘገባ። ደረጀ ደስታ ወደ አማርኛ መልሶታል።
ባለፈው ግንቦት ወር በፖሊስ ቁጥጥር ስር እንዳለ ህይወቱ ያለፈው የጆርጅ ፍሎይድ ሞት ከተሰማበት ጊዜ አንስቶ የጥቁሮች ህይወት ዋጋ አለው Black Lives Matter በሚል የሚካሄደው ተቃውሞ አሁንም እንዳለ ነው። አብዛኞቹ የተቃውሞ ሰልፎች ሰላማዊ ቢሆኑም ጥቂቶች ዘረፋና ንብረት ማውደም የታዩባቸው ናቸው። ፕሬዚደንት ትራምፕ ተቃውሞዎቹን ለመበተን የሚያስተማራቸውን የፌደራል ፖሊስ ኃይል ኦፕሬሽን ሌጀንድ ብለው ይጠሩታል።
This bloodshed must end. This bloodshed will end.
ይህ ደም መፍሰስ የግድ መቆም አለበት። ይህ ደም መፍሰስ ያበቃል። ዛሬ በአመጽ ወንጀል በታወቁ አሜሪካውያን ማህበረሰቦች ውስጥ የሚሰማሩ የፌደራል ኃይሎች ቁጥር እየጨመረ መሆኑን አስታውቃለሁ።
ትራምፕ በመቶዎች የሚቆጠሩ የፌደራል ኃይሎችን ወደ ቺካጎና ሌሎች ክፍለ ግዛቶች ልከዋል። ይህ አመጹን ማቆምም እንዲረዳ ነው ብለዋል። የክፍለ ግዛቶቹ ባለስልጣናት ምንም እንኳን አለመረጋጋቱ እንዲቆም የፌደራል መንግስቱን እገዛ ቢጠይቁም በዚህ ሳምንት ቺካጎን ጨምሮ የ15 ከተሞች ከንቲባዎች ግን የፌደራሉን መንግስት የኃይል ስምሪት አውግዘዋል። የቺካጎ ከተማ ከንቲባ ሎሪ ላይትፉት እንዲህ ብለዋል።
Nameless agents riding around in vans, pulling people off the street, depriving them of their constitutional rights.
ማንነታቸው የማይታወቁ ኃይሎች በቫን ተሽከርካሪዎች ሆነው ሰዎችን ከመንገድ እየጎተቱ ህገ መንግስታዊ መብቶቻቸውን እየጣሱ ነው። ይህ ዲሞክራሲ አይደለም። ይህን በቺካጎ ከተማ ማየት አንፈልግም።
ትራምፕ የፌደራል ኃይሎችን ወደ ፖርትላንድ እና ሲያትል ቢያሰማሩም ያ ግን መረጋጋትን አላመጣም። በቨንደርቪልት ዩኒቨርሲቲ በኃይል አጠቃቀም የማህበረሰብ ሳይንስ ምሁር የሆኑት ሎሪየል ውድስ እንዲህ ይላሉ።
Going in and arresting a bunch of people and sending in the feds may give you a moment's peace, but it's not going to give you long-lasting peace.
ዘው ብሎ ገብቶ የተወሰኑ ሰዎችን በቁጥጥር ስር ማዋልና የፌደራል ኃይሎችን ማሰማራት ጊዜያዊ ፎይታን ያስገኝ ይሆናል። ዘላቂ ሰላም ግን አያስገኝም።
ትራምፕ የሚያሰማሩት የፌደራል ኃይል በፍርድ ቤቶች ችግር ሊገጥመው ይችላል። በፍርድ ቤትም ሊረቱበት ይችላሉ። ይሁን እንጂ ግን በፖለቲካው ያተርፉበታል።
The radical left-wing mob's agenda: take over our cities, defund the police, pressure more towns to follow, and Joe Biden stands with them.
የግራ አክራሪው ክንፍ ያመጽ አጀንዳ ከተሞቻችንን እየተቆጣጠረ ፖሊሶቻችንን በጀት እየነፈገ ነው። ብዙ ከተሞችም ይህን እንዲከተሉ እየተገደዱ ነው። ጆ ባይደንም ከነዚህ ጋር ነው።
ባይደን ፖሊሶችን በጀት መንፈቅ ተቃውመዋል። ይሁን እንጂ ግን የፌደራል መንግስት ለፖሊሶችን ሁኔታ እየመዘነ በቅድመ ሁኔታ እንዲቆጣጠር ይፈልጋሉ። የትራምፕ የምርጫ ዘመቻ ግን አገሪቱ ቀውስ ውስጥ ያለች በማስመሰል በጥቅምቱ ምርጫ ለማሸነፍና ፕሬዝደንቱ የህግና ስርዓት እጩ መሆናቸውን መስበክ ይፈልጋል። በፕሪንስተን ዩኒቨርሲቲ የዘርና ብሔር ትምህርት የሚያስተምሩት ኦማር ዋሶ እንዲህ ይላሉ።
People running for office will often use conflict, things like ethnic conflicts or inter-ethnic riots.
ለምርጫ የሚወዳደሩ ሰዎች ሁሌም የተቃረኑ ነገሮችን ይናገራሉ። እንደ ዘርና ጎሳ ግጭቶች ወይም በግጭቶች ዙሪያ ያሉ ወገኖችን ድጋፍ ለማግኘትም ይጥራሉ። እንደነዚህ ያሉ ነገሮችን ቀደም ሲል አይተናቸዋል። የፕሬዝደንት ትራምፕ ምርጫ ዘመቻ እንደ ፖርትላንድ አካባቢ ከመሳሰሉ ግጭቶች የተወሰዱ ምስሎችን ለምርጫ ቅስቀሳቸው ማስተዋወቂያ ሲጠቀሙበት ተመልክተናል።
ትራምፕ በአገሪቱ አመጽና ወንጀሎች የተስፋፉ መሆኑን ቢገልጹም የኤፍቢአይ መረጃዎች ግን የሚያመለክቱት በበርካታ የአገሪቱ ዋና እና ከተሞች የሚታዩት ወንጀሎች ከዛሬ 10 አመታት በፊት ከነበሩት ያነሱ መሆናቸውን ነው።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁ። ወደ ተከታዩ ዘገባ እንለፍ። የወልቃይት አማራ ማንነት አስመላሽ ኮሚቴና የአማራ ብሔራዊ ንቅናቄ አብን በግዳጅ ወደ ትግራይ ክልል የተካለሉ ናቸው ያሏቸው የአማራ ክልል መሬቶች ጉዳይ ልባት ሳያገኝ ህወሓት ምርጫ ማካሄድ አይችልም ሲሉ ተቃውሟቸውን ገለጹ። ምርጫ ቦርድ የህወሓትን በትግራይ ክልል ምርጫ የማካሄድ ኢ-ህገ መንግስታዊ ውሳኔ ውድቅ ማድረጉም ተገቢ ነው ብለዋል። ተቃውሟቸውን ለፌዴሬሽን ምክር ቤት እንደሚያቀርቡም አስታውቀዋል። ሁለቱ የፌዴራል ምክር ቤቶች በኮቪድ-19 ምክንያት የኢትዮጵያ ምርጫ ለሌላ ጊዜ እንዲተላለፍ መወሰናቸው ይታወሳል። ይህን ውሳኔ ያልተቀበለው የትግራይ ክልል ምክር ቤት በበኩሉ ትግራይ ምርጫውን እንድታደርግ ውሳኔ ማሳለፉም አይዘነጋም። በጉዳዩ ዙሪያ ለአሜሪካ ድምጽ ምላሽ የሰጡት የትግራይ ክልል ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ ወይዘሮ ሊያ ታደሰ ለወልቃይትና ለራያ ህዝቦች እናውቅልሃለን የሚሉ ኃይሎች ሐሳብ በመሆኑ ተቀባይነት የለውም ብለዋል። አስቴር ምስካናው ዝርዝር ዘገባውን ታስደምጣናለች።
ፌደራል ምክር ቤቶች ውሳኔና ከሀገር አቀፍ እይታ በተጻራሪ በትግራይ ክልል ምርጫ እንደሚያካሄድ የገለጸው የህወሓት ውሳኔ ከአጎራባች ክልሎችም ተቃውሞ አስከትሏል። የወልቃይት የአማራ ማንነት አስመላሽ ኮሚቴና የአማራ ብሔራዊ ንቅናቄ አብን ያወጧቸው መግለጫዎች ይህንኑ ነው ያንጸባረቁት። ከለውጡ በፊት በነበሩት 27 አመታት የነበረውን የስልጣን የበላይነትና አምባገነን መዋቅር የተጠቀመው ህወሓት በአማራ ክልል ስር የነበሩ መሬቶችን በግዳጅ ወደ ትግራይ እንደቀላቀለ እነዚህ ወገኖች ይከሳሉ። አሁንም ከለውጡ በኋላ የነዚህ መሬቶች ጉዳይ ሳይፈታ ምርጫ ለማድረግ ማሰቡንም ተቃውመዋል። የትግራይ ክልል መንግስት ከአማራ ክልል የወሰዳቸው መሬቶችና የሚነሱ የማንነት ጥያቄዎችን ሳይመልስ ምርጫ ማካሄድ አይችልም ብለዋል። የወልቃይት የአማራ ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ ይህንኑ ነው የተናገሩት።
የወልቃይት ገዴ ህዝብ ተቃዋሚ በትግራይ ስር ሆኖ የተዳደረ እስካለ ድረስ ያን ህዝብ አማራ ነው፣ ሰብአዊ መብቱን አልተከበረም፣ የመኖር መብቱ እንኳን ፈቀደለት የለም። በመግለጫችን አይደለም እንደ ዜጋ የአፓርታይድ አንዳንዴም ከአፓርታይድ የባሰ በሚመስለው መልኩ እየተዳደረ ባለበት ሰዓት በምርጫ ኮረጆ አመራሮችን ይመርጥ አይችልም። ከኮሮናም ተነስተው በአገር ደረጃ ምርጫ መካሄድ የለበትም የሚለው ምናምነው መቀበለው ፌዴራል መንግስት በሰጠው መልኩ የወልቃይት ጠገዴ ህዝብን ከመንግስት ውጭ በሆነ ገዢዎች ተመጽበት አይገባም። የፌዴራል መንግስት እጁ አስገብተው ወይም ጉዳይ እንዲያቆመ ሰልተኝነት ማየት አይገባም።
የአማራ ብሔራዊ ንቅናቄ አብን ሰሞኑን ያወጣው መግለጫ ተመሳሳይ አቋም ያንጸባረቀ ነው። የንቅናቄው ህዝብ ግንኙነት ኃላፊ አቶ ጣሂር መሐመድ የፓርቲውን አቋም ለአሜሪካ ድምጽ ያብራራሉ።
ምርጫ የማካሄድ ጉዳይ የፌደራል መንግስቱ መሆኑን በህገ መንግስቱ በግልጽ የተቀመጠ መሆኑን ብሪፍሊ አስቀምጠን፣ ያም ከመሆኑ ጋር ግን የትህነግ ቡድን ምርጫ አደርጋለሁ ብሎ እንኳን ቢንቀሳቀስ በዋናነት የራሳችን ግዛቶች እንላቸው ወልቃይት ራያ ቦታዎች ላይ በፌዴራል መንግስቱ በምርጫ ቦርድ ይሁንታ ምርጫው መደረግ ችሎ በሀገር አቀፍ ደረጃ ቢሆን ኑሮ እኛ ወልቃይትና ራያ እንግዲህ እነዚህ ቦታዎች ላይ ገብተን ለመወዳደር ወስነናል። ይህ ማለት ግን ነው የእኛ ናቸው እኔ የምናምናቸው ቦታዎቻችን በፖለቲካ ነው ሊመለሱ የሚችሉት በፖለቲካ ስለተወሰዱ ብለን የምናምነው እነሱን ማስመለስ እንጂ እኛ መሰረታዊ ወደ ኋላ የማይመልበት እና ለድርድር የማይቀርብ ሀሳባችን መሆኑን አጽንኦት ለመስጠት ነው። በመንግስትም በኩል ይሁን በትህነግ ቡድን መካከል ማንኛውም አይነት የድርድር ሂደት እንኳን ቢደረግ እነዚህ ቦታዎች ላይ ታሳቢ ያደረገ ምንም አይነት የድርድር ባላንስ መስሪያ መሆን እንደማይገባቸው ነው ለመስጠት ፈልገን ነው። ከዚህ ጋር ተያይዞ ፊት ለፌዴሬሽን ምክር ቤትም ሆን ለሲሲአይ ለህገ መንግስታት ጉባኤው አቤቱታችንን የምናስገባ ይሆናል። ከሰሞኑ ይህንን መግለጫችን ከዛ ክስ አቤቱታ የተቀዳ ነው ማለት ነው።
የኢትዮጵያ ብሔራዊ ምርጫ ቦርድ ያሳለፈው ውሳኔም ተገቢ ነው ይላሉ ኮሎኔል ደመቀ ዘውዱ።
ይህን የትግራይ እንቅስቃሴ ከህግ ያፈነገጠ አካሄድ የሀገሪቱን ህግ እንዳልተከተለ ምርጫን አካሄዳለን፣ ሁለተኛ መንግስት ለን በሚበረታቸው ግን ህግ ያለ መንግስት በማይቻል በማይሆን
ባለፉት 27 አመታት በጉልበት ወደ ትግራይ ክልል የተጠቃለሉ መሬቶች እንዲመለሱ የማንነት ጥያቄዎችንም መንግስት ችላ ሳይል እንዲፈታ ጠይቀዋል አመራሮቹ።
ያገዙ ፊታል መንግስቱ ህግ እንዲያስከብር በህገ መንግስቱም ደግሞ ቲፒኤልኤፍ በጣም ስትምልበት ትገዘትበት የነበረችውን ህገ መንግስት ተክሰንኛ በዚህ መልኩ ህገ ወጥ እንደሆነ የነገር ነው። ምንም እንኳን እኛ በዚህ ህገ መንግስት ላይ ያለን አቋም ግልጽ ነው፣ መሻሻል መቀየር የሚገባው ለህዝባችን መዋቅራዊ ስትራክቸር ለሆነ ቆና አባቲ ይደረገ ሰነድ ነው ብለን እናምናለን። ያም ከመሆኑ ጋር ግን አሁን ባለው ህግ ህጋዊ የፖለቲካ ድርጅት ነን የምንንቀሳቀሰው ብቻ ቦርድ ሌጋል አሳይቷል። ቀጣይ ደግሞ አስተጣሚ ማካከለ መንግስት በኩል ያለው ይሄን አይነት እንቅስቃሴዎች ከተደረጉ ሊወሰዱ ስለሚገባቸው ህጋዊ እርምጃዎችና ይሄን ነገር በማስቆም ተፈቅዷል።
በጉዳዩ ዙሪያ ትግራይ ክልል ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ ወይዘሮ ሊያ ታደሰ ለወልቃይትና ለራያ ህዝብ እናውቅልሃለን የሚሉ ኃይሎች ሐሳብ በመሆኑ ተቀባይነት የለውም ምርጫውም ይካሄዳል ብለዋል።
በተለያዩ መልኩ የራያ አስመላሽ ኮሚቴ የወልቃይት አስመላሽ ኮሚቴ ብለው ራሳቸው የሰየሙ አካላት አሉ። እነዚህ የህብረተሰቡን አካሎችም አይደሉም፣ ማህበረሰብ ማዕቀፍ ውስጥ የሚኖሩም አይደሉም። ሌላ ቦታ ላይ ሆኖ እኔ ያውቅልሃለሁ የሚል አካል ነው። ስለዚህ እኔ ያውቅልሃለሁ የሚል አካል ደግሞ የህዝቡ ተቀባይነት በሌለው የህዝቡ የልብ ትርታ ባላወቀበት ቢናገር ምንም አልፈርድም። መናገር ይችላሉ፣ መሆን ግን አይቻልም ነው። ስለዚህ አጠቃላይ የራያ ህዝብና የወልቃይት ህዝብ ትግራዋይ መሆኑን ያውቃል። በትግራዋይነቱ የሚኮራ ነው። ለማንነቱ ሲል የታገለ ህዝብ ነው። አሁንም እየታገለ ያለ ህዝብ ነው። አሁን እኛ እናውቅልሃለን ለሚለው አካልን አንተ አታውቅልንም፣ ራሳችን ማንነታችን በትግላችን አረጋግጠን ያደርን ህዝቦች ነን ብሎም በተደጋጋሚ መግለጫዎቹን ሲሰጥ ነበረ። አሁንም የትግራይ ክልል መንግስትና የትግራይ ብሔራዊ ክልላዊ ምክር ቤት በወሰነው ውሳኔ ምርጫ ማካሄድ አለብን ብሎም ራሱ የህዝብ ውሳኔም ጭምር ራሱ ያለበትና አሻራውን ያሳረፈበት ስለሆነ ምርጫውን ለማካሄድ ማንም የሚገድበው ኃይልም እንደሌለ በዚህ አጋጣሚ ልበት እፈልጋለሁ።
ባለፈው መጋቢት ወር ወደ ስልጣን የመጣው የጠቅላይ ሚኒስትር አብይ አህመድ መንግስት ለመሰል ጥያቄዎች የተጠና መፍትሄ ለመስጠት የማንነትና የአስተዳደር ወሰን ጉዳዮች ኮሚሽን አቋቁሟል። ኮሚሽኑ ራሱን አደራጅቶ ስለማጠናቀቁና ወደ ቀጥተኛ ስራ ስለመግባቱ ግን ለጊዜው የወጣ መረጃ የለም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው ባህር ዳር።
አስቴር ምስጋናውን ያደረሰችን ዘገባ እናመሰግናለን። አድማጮች ስልክ ቁጥራችንን እናስታውሳችሁ፣ 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምብሬ፣ ዋና አዘጋጅ ትዝታ በላቸው፣ ያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁንን አብራችሁን ሆኑ። ወደ ተከታዩ ዝግጅት እንለፍ። በመሬት ይገባኛል ጥያቄ በኮንሶ ዞን እና በአሌ ልዩ ወረዳ መካከል በተፈጠረ ግጭት ከሁለቱም ወገን 16 ሰዎች መገደላቸውን እና ከ16000 በላይ ዜጎች መፈናቀላቸውን የዞኑና የልዩ ወረዳው የመንግስት የሥራ ኃላፊዎች ተናገሩ። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው።
ያሊ ልዩ ወረዳ የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ሳውራ በየነ በኮንሶ ዞንና በአሌ ልዩ ወረዳ መካከል በተፈጠረ ግጭት በጋዋዳና አያና ቀበሌ ጉዳት ደርሷል ብሏል። በርካታ ሰዎች ከቤትና ቀያቸው መፈናቀላቸውም ተናግሯል።
በዛ መሬት ሳቢያ አለመስማማቶች ነበሩ። ከዚህ በፊት በ2003ም እንደዛን ግጭት ተከስቶ ነበር። ከዛ መሬት አንጻር ከዛም ተጠቃሚዎች ወደ አሌ ግብር እንዲገብሩ ውሳኔ ቀድሞ ዞን ሳንጭ እመርጣለሁ፣ ግን ወደ ተግባር ለመቀየር እስካሁን ድረስ ያልተቻለበትና ከዛ መረጃ አንጻር አለመስማማቶች ነበሩ። ቤት ንብረት ውድመት አለ፣ ቃጠሎ በያታነም ባላ አካባቢ የቤት ቃጠሎና ቆርቆሮ ቤቶችን ገነጣጥለዋል። አንድ ጤና ኬላ አለ። ጤና ኬላውንም ለማፍረስ ሲጀምሩ መስታወቶቹን በሙሉ ሰባብረው ቆርቆሮ ማፍረስ ደረጃ ሲደርሱ ነው መከላከያ ሰራዊት ደርሶ በተናቸው።
ጥያቄው የቀረባቸው የግጭቱ መንስኤ የሆነው ኩኩባ ሳውላ የሚባል የእርሻ መሬትና የመኖሪያ ቤት መስሪያ ቦታ መሆኑን ተናግሯል። ግጭቱ ከዚህ የባሰ ጉዳት እንዳያደርስ ከኮንቶ ዞን በኩል የግደለሽነት ችግር መኖሩን የተናገሩት አቶ ሳውራ የአገር መከላከያ ሰራዊትና የፌደራል ፖሊስ እንዲሁም ልዩ ኃይል ከአካባቢው የጸጥታ ኃይል ጋር ግጭቱን ለማቆም ጥረት ያደረጉ መሆናቸውን ገልጠዋል።
ለማረጋጋት ቀበሌ አመራሩም እንደገና የወረዳ አመራሩ በተቻለ መጠን ርብርብ ያደረገ ነው። ግን በጣም የተቸገር ነው። የኮንቶ ዞን ግን ያለውን ነገር በጋራ ተቀናጅቶ ሰላም አንቀጠ ነው ወይም ወደ ማረጋጋት ስራ ከመስራታት ወደኛ ብቻ ከማየት ባሻገር ምንም ግንኙነት አለመፍጠር ችግሮች አሉ። ከዚ አንጻር ሰፊ ክፍተት ነው ያለውን።
በሌላ በኩል በቦታው ያሉት የአሌ ወረዳ የመንግስት ኮሚኒኬሽን ባለሙያ አቶ ምንጩ ሺኢቶ እስካሁን በአሌ ወረዳ ብቻ ሰዎች በጥይት መገደላቸውን ተናግሯል።
በህይወት ያለፈ ወደ 6 ሰው ነው። ከ6 ሰው መካከል አንደኛ አቶ ላንዶ ላሚታ የሚባል አባት አሉ። ሁለተኛ ደግሞ ወጣት ቡቻቦ ባልሻዬ የሚባል ወጣት ነው ያለፈው። አንዲቷ እናት ያው ስማቸውን አልያዝኩም የሟቾች ማከለ ይሄ ነው። አንዱ ደግሞ አለባቸው የሚባል ወጣት ሰውነቱ ላይ ጥይት ብዙ ገብቶ አሁን ጤና ጣቢያ ላይ ነው እየተረዳ ያለው። እንደዚህ አይነት ጉዳት እየደረሰ ነው። እንደዚህ የሚያደርገው ኮንሶ ላይ የሚኖሩ ልዩ ኃይሎች ናቸው እንደዛ ድርጊት የሚፈጽሙት እና እንደዚህ አይነት ድርጊት እየተፈጸመብን ነው ያለ ነው። በአለ ልዩ ወረዳ ላይ ከ1000 በወረ በላይ ተፈናቅሏል።
ግጭቱን ለማርገብም በመንግስት በኩል እየተደረገ ያለው እንቅስቃሴ ይሄ ነው የሚባል አይደለምም ብሏል።
አነጋጋሪ ውስጥ ስላለን ከዛ የተነሳ ይመስለኛል የምደርስልን አካል የለም የመንግስት አካል እስካሁን ድረስ።
የኮንቶ ዞን የሰላምና ጸጥታ መምሪያ ኃላፊ አቶ ሀሰን ወላሎ በበኩላቸው የአለ ልዩ ወረዳ በኮንቶ ዞን የስራ ኃላፊዎች ላይ ያቀረቡትን ክስ አጣጥለዋል።
የአለ ልዩ ወረዳ የብልጽግና ፓርቲ ጽህፈት ቤት ኃላፊ የወሰን ጉዳይ ነው ክርክሩን በማጦዝ ያው ወደ ግጭት እንዲያመራ እና አንድ በመዋቅር ደረጃ የአመራር ተግባር ተደርጎ በጋራ ተቀምጦ ተደማምጦ መፈታት የሚችለውን ጉዳይ ወደ ግጭት እንዲያመራ ያቀረቡበት ሁኔታ አለ። በአለ አመራር በኩል ያለው ተነሳሽነት በጣም ቁርጠኝነት የጎደለውና
መነሻው የመሬት ይገባኛል ጥያቄ ግጭት ቢሆንም እንደተባለው ሳይሆን ግጭቱን ያቀጣጠሉት የአለ ወረዳ ብልጽግና ፓርቲ ነውም ብሏል። ችግሩን ለመፍታትም በአለ ልዩ ወረዳ በኩል የቁርጠኝነት ጉድለት አለ ነው የሚሉት። ወረዳው በኮንሶ ዞን ላይ በሰነዘረ ጥቃት ከፍተኛ ጉዳት ደርሷልም ብሏል።
በአለ በኩል በተሰነዘረው ጥቃት ኩርቦ የሚባል ቀበሌ ሙሉ በሙሉ እንድባል በምችል ተቃጥሏል። እሱም ያው በኮንሶ ዞን ኮሎኒያ ክላስተር ውስጥ ያለ ቀበሌ ነው፣ መንደር ነው። በዚሁ ከላንጎ የሚባል መንደር እንደዚሁም ቃጠሎች ፈጽመዋል። ዲማያ የሚባል እዚህ በርቆራ ቀበሌ አካባቢ፣ በዲማያ የሚባል አካባቢ እንደዚሁ በተመሳሳይ እነዚህ አካባቢዎች ላይ ሁሉ ሰው ተፈናቀለበት ሁኔታ አለ። በሰላሙ ሂደት ማምጣት ጥረት እያደረግን ነው። ብናደርግም ግን ወረዳ ዋና አስተዳዳሪ እና ተወሰኑ አመራሮች በስተቀር አብዛኞቹ ይህን ሰላማዊ መንገድ ለመፍታት ዝግጁነታቸው ጎደለ የሆነ ነው ያገኘነው እና ቢያንስ ተፈናቀለ የሚባለው ከ5000 ህዝብ በላይ ነው የሚሆነው። በኮንሶ በኩል ወደ 4 ሰው የአካል ጉዳት ደረሰባቸው። እንዲሁም በቀጥታ ኃይሉ ላይ ምርኮዝ ላይም ራሱ ለማርገብ ለነገሩ ለማብረት የገባውን ላይም የተኮሰበትና አንድ የፌደራል ፖሊስ አባል የተጎዳበት ሁኔታም ጭምር ነው ያለው።
ስለዚህ ሞቷል ማለት ነው። የፌደራል ፖሊስም
አልሞትም ጉዳትም
ኃይለኛ የተኩስ ልውውጥ መኖሩን የገለጡ አቶ ሀሰን በርካታ ህይወት የተቀጠፈ ሲሆን የተፈናቀሉትን ቁጥራቸው እየበዛ ነው ብሏል። የደቡብ ክልል መንግስት ግጭቱን ለማስቆም ጥረት ያደረገ መሆኑንም የኮንቶ ዞን የሰላምና ጸጥታ መምሪያ ኃላፊ አቶ ሀሰን ተናግረዋል። የከፋ ጉዳት ከማድረሱ በፊት መርገብ ይችል የነበረው ግጭቱ የተባባሰው በአመራሮች ብቃትና ቅንነት ማነስ እንዲሁም በጎጥኝነት ችግር መሆኑ የተገለጠ ሲሆን ከሳምንት በፊት ከደቡብ ክልል አመራሮች ጋር የመከሩት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በክልሉ እርስ በርስ መጠራጠርና መጋጨት የተፈጠረ ያለውም በመንግስት ተሿሚዎች የአመራርነት ክፍተት መሆኑን ተናግሮ ነበር። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ ስናልፍ ደግሞ ወደ ሱዳን ነው የምናመራው። በሱዳን ለብዙ አመታት የኖሩ ኢትዮጵያውያን በሀገሩ የጸጥታ ኃይሎች ንብረቶቻቸውን እየተቀሙ መሆኑን ተናገሩ። በተለይ በካርቱም ነዋሪ የሆኑ ኢትዮጵያውያን ከቅርብ ሳምንታት ወዲህ በባጃጅ የመጓጓዣ አገልግሎት ከሚሰጡ ኢትዮጵያውያን ላይ የሀገሩ ጸጥታ ኃይል ወደ 100 የሚገመት ባጃጆችን ያለበቂ ምክንያት እንደወሰዱባቸው ገልጸዋል። ኢትዮጵያውያኑ እርምጃው ኢትዮጵያውያንና ኤርትራውያን ላይ ብቻ ያነጣጠረ መሆኑን ገልጸዋል። ካርቱም የሚገኘው የኢትዮጵያ ኤምባሲ ኢትዮጵያውያኑ ከሶስት ሳምንት በፊት ለኤምባሲው አቤቱታ ማቅረባቸውን ገልጾ ዝርዝር ጉዳዩን አስረድቷል። ገልሞ ዳዊት ተጨማሪ አለው።
በሱዳን ካርቱም ከተማ ነዋሪ ኢትዮጵያውያን የሱዳን ጸጥታ ኃይሎች በከተማዋ በባጃጅ የትራንስፖርት አገልግሎት የሚሰጡ ትውልድ ኢትዮጵያውያን ላይ አነጣጥረዋል ብለዋል። ሰላማዊት በቀለ ካርቱም ነዋሪ ናት። ምክንያቱ በውል ባይገለጽም ከቅርብ ሳምንታት ወዲህ የሱዳን የጸጥታ ኃይሎች ከትውልድ ኢትዮጵያውያን ባጃጆችን እየቀሙ መሆናቸውን ትናገራለች።
ባጃጅ የሚነዱ ብዙ ኢትዮጵያውያን አሉ እና ያንን ባጃጃቸውን ከሁለት ቀን ከሶስት ቀን በፊት ዝም ብለው እየያዙባቸው እኔ ራሱ አጋጣሚ ሆኖ የሆነ ባጃጅ ላይ ቁጭ ብዬ መንገድ እየሄድኩ ነበርና አስቁመው አስወርደው ቤቱን አባረውት ባጃጁን ሲያስገቡ አይቼ ነበር፣ እኔ ራሴ ማለት ነው። እና አሁን ምንድን ነው ብሎ ሲጠየቁ ደግሞ በፍጹም እኛ ምንም ለእናንተ ማን ባጃጅ እዚህ ሀገር ላይ ሚዱ ብሎ አዘዛችሁ ፈቀደላችሁ፣ ያለ እዚህ ሀገር ዜጋ የሌላ ሀገር ዜጋ መንዳት አይችልም ወይ ንብረት ሊኖረውም አይችልም ብሎ ነው። እንግዲህ አሁን በጉልበት እየተጠቀሙ አይነት ነገር ነው ያለው ሚሉት ማለት ነው። እና ትንሽ ሳንቲም ያላቸው ኢትዮጵያውያን ላይ በጣም ተጽዕኖ ይደርሳል በእንደዚህ አይነት ነገር። ከዚህም በፊትም በሌላ ስራም እንደዚህ አይነት ተጽዕኖ የደረሰባቸው ልጆች አውቃለሁ እኔ።
ህጋዊ ፈቃድ የላቸውም እነኚህ ኢትዮጵያውያን ወይስ ምክንያቱ ምንድን ነው?
ብዙ ኢትዮጵያውያን መታወቂያ አለ፣ ከአጃንብ የሚሰጥ መታወቂያ አለ እና ያንን መታወቂያ ያፈቃሉ። በአወጡ ሰዓት ላይ ግን መታወቂያው እያለ ራሱ ይዟቸዋል። አሁን የመኖሪያ ፍቃድ ብዙዎቹ የላቸውም ያንን መታወቂያ ነው እንጂ ማለት ነው። መኖሪያ ፍቃድ ቢኖራቸው እንኳን ያው ይሄ ተጽዕኖ የሚደርሳቸውም አሉ። እዚህ ሀገር ንብረት መግዛት ከፈለክ ዝም ብለህ ነው የምትገዛው፣ ፍቃድ አይጠይቁም። ሲሸጡልህ ፍቃድ አይጠይቁም፣ ስትሰራበት ነው በቃ መጥተው እንደዚህ የሚያደርጉት ማለት ነው። አሁን ደግሞ ይሄ የመኖሪያ ፍቃድም አልጠየቁም፣ መታወቂያም አልጠየቁም። በቃ አንተ አበሻ ነህ አበሻ ነህ፣ በቃ ባጃጅን አስገባ ነው።
ሌላ በካርቱም ከተማ ለበርካታ ዓመታት መኖሩን የገለጸው ትውልድ ኢትዮጵያዊም የባጃጅ ባለቤቶቹ ንብረታቸውን በጸጥታ ኃይሎች ሲቀሙ የተገለጸላቸው ምክንያት የለም ሲል ያብራራል።
እስካሁን ድረስ ምንም ህገወጥ ነው ከተባለ በሪስክም ያለው እየተያዘ ነው። መኖሪያ ፍቃድ የላቸውም ከተባለ መኖሪያ ፍቃድ ያላቸውን ሰዎችን እየተያዙ ነው። ይሄ ምንም ያልታወቀ ጉዳይ ነው የተከሰተው። ስለዚህ እኛ የሚታወቀው በጣም ትኩረት የተሰጠው በእኛ ላይ ነው። በኢትዮጵያ ላይ በእጃችን የደረሰ ወደ 10 ሰው ነው። ብዙ ቦታ ነው የተያዙ። ከገብራም ተይዘዋል፣ ከአርካዊትም ተይዘዋል፣ ከግሬትም ተይዘዋል። ብዙ ነው የተያዙ። ይሄ አንድ ላይ ዳታውን ለአንድ ቦታ ለማምጣት ጥረት ላይ ነው ያለ ነው። በብዛት ሰዎቹ ተበታትነው ስላሉ አጠቃላይ ተያዙ ቢያንስ ከመቶ በላይ ይሆናሉ የሚል ግምት አለኝ እኔ።
ጣይር አባ ምልኪ በካርቱም በባጃጅ የመጓጓዣ አገልግሎት ይሰጥ እንደነበር ይናገራል። ባለፈው እሁድ በካርቱም እንደተለመደው በስራው ላይ ያለ በጸጥታ ኃይሎች ባጃጁን መቀማቱን ለአሜሪካ ድምጽ ተናግረዋል። እሁድ ዕለት መሳሪያ የታጠቁ ኃይሎች ሳሽከረክር የነበረውን ባጃጅ አስቆሙኝ፣ ከዚያ ደበደቡኝ። ባጃጅንም ከቀሙኝ በኋላ እኔን ደግሞ ወደ አላወቅኩ ቦታ ወሰዱኝ። ከዚያ ስደወልላችሁ ትመጣላችሁ አሉኝ። በቃ ከዛ በኋላ ወደ ቤት ሄድኩኝ ሲል ይናገራል ጣሂር። እርምጃውን እየወሰደ ስላለ የሱዳን መንግስት ኃላፊዎች የሚያውቁት መረጃ እንደሌላቸው ተናግረዋል። ኢትዮጵያውያኑ ጉዳዩን ካርቱም ላለው የኢትዮጵያ ቆንስላ ጽህፈት ቤት አቤት ብለን ምላሽ እየጠበቅን ነን ብለዋል። አቶ ሚካኤል ጦቢያስ በካርቱም በሚገኘው የኢትዮጵያ ቆንስላ የዲያስፖራ ክፍል ኃላፊ ናቸው።
ያው ቡርማን አካባቢ የሚማሩ የሆኑ ኢትዮጵያውያን 3 በፊት እንደዚህ ወታደሮች ባጃጆቻችን ተይዘውብናል ብለው አመልክቶ ነው። ከዚያ በኋላ የያዙ ሰዎች ወታደሮች ናቸው ስለዋል። ፖሊስ ይዘው የህግ መንገድ ለመሄድ ቀላል ብሎናል። የያዙት ወታደሮች ወደ ካምፓቸውን አስገቡ ያሉ ትራንስ ያደርጉ ከወታደሮቹ በኛ ኤምባሲ ወታደራዊ አታሼዎች በኩል እንድነጋገሩ በጎንዮሽ ሞከር። የኛ አታሼዎች ሲያናግራቸው ይለቀቃሉ እያሉ አቆየም። እስካሁን ድረስ ሊለቁ አልቻሉም። ባለባጃጆች ሲሄዱ ደግሞ ከበላይ አካላት በተሰጠን ትእዛዝ ነው ያዘው። የበላይ አካላት ካላዘዙን በቀር አንለቅም የሚል መልስ ሰጥተውናል ብለውነ በዚህ ምክንያት እኛ የበላይ አካሉን ለመድረስ አሁን አማራጭ እንግዲህ በውጭ ጉዳይ በኩል መሄድ ስለሆነ የሱዳን ውጭ ጉዳይን ለማነጋገር ጉዳዩን በጽሁፍ እያቀረብን እያለ ሌሎችም አካባቢ እንደገና ተያዝብን የሚሉ መጡ። ስለዚህ ሁኔታውን አሁን እያጣራን ያለ አጠቃላይ ሁኔታ በየቦታው በየመንደሩ ያሉት እንደዚህ እያደረጉ የኢትዮጵያውያንን ለይቶ እያያዙ ከሆነ ምክንያቱ ምንድን ነው የሚለውን አጣርተን ከሱዳን መንግስት ጋር ከሚመለከታቸው አካላት ጋር ለመነጋገር ደብዳቤ እያዘጋጀን ያለው።
ምን ያክል ጊዜ ሆነ ኢትዮጵያውያኑ ቅሬታ ማቅረብ ከጀመሩ እናንተ ጋር?
እኛ ከሰማን አሁን ሶስተኛ ሳምንት ነው። የመጀመሪያውን ሳምንት በአካባቢ ያለው ኮሚኒቲ እንዲያግዛቸው በኮሚኒቲ አማካኝነት ሞከሩ። ኮሚኒቲዎቹ የተነግዳቸው የበላይ አካላት ትእዛዝ አለበትና ከበላይ አካላት እንድለቀቅ ሲወሰን እንድለቀቅ ይሆናል የያዙ ወታደሮች ስለሆኑ የወታደራዊ አሳሽኖቻችን ደግሞ አሳሳቸው ጋር እንድነጋገሩ አደረ። በዚያ ተሞክሮ ይለቀቃል የሚል ተስፋ ተሰጥ። ምክንያቱ ምንም ሳይነገር ነው የጠበቅን ያለ እስካሁን ድረስ የመልቀቁ ሁኔታ በቃል ለነሱ ከነገሩት ባሻገር ምንም የተፈጸመ ነገር ስለሌለ እኛ በውጭ ጉዳይ በኩል የበላይ የተባለውን አካል ለመድረስ ደብዳቤ እያዘጋጀን እያለ ትናንትና ደግሞ ከሌላ አካባቢ እንደዚህ ተያዘብን የሚሉ መጡ። እነዚህ በሁለቱም በኩል ጉዳዩ እየሰፋ የሚሄድ መስሎ ስለታየ በተለይ የኢትዮጵያውያኑ ተለይቶ እንዲያድ የተደረገበት ምክንያት እኛ ያልተረዱ ለመነጋገር እንድንችል ነው። በውጭ ጉዳይ እንዲያገናኘን ጥያቄ እያዘጋጀን ያለ
አቶ ሚካኤል ከዚህ በፊት በሱዳን ለበርካታ ዓመት የኖሩ ኢትዮጵያውያን ከመኖሪያ ፍቃድ ጋር በተያያዘ ብዙ ታስረው እንደነበር ገልጸው የሁለቱ ሀገሮች የመንግስት ኃላፊዎች በሱዳን የሚኖሩ ኢትዮጵያውያን ህጋዊ የጉዞ ሰነድ ወይም ፓስፖርት አግኝተው በመኖሪያ ፍቃድ እንዲኖሩ ከስምምነት ተደርሶ ነበር ብለዋል። የመኖሪያ ፍቃድ ስለሌላቸው የታሰሩ ኢትዮጵያውያን ግን ፍርድ ቤት ቀርበው የእስርና የገንዘብ ቅጣት ስለተፈረደባቸው የታሰሩትን በሙሉ ማስፈታት አልተቻለም ሲሉም አክለው ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊትን ላደረሰን ዘገባ እናመሰግናለን። ከአሜሪካ ድምጽ የአማርኛው ቋንቋ የሚተላለፍላችሁ መሰናዶ መጠናቀቂያው ላይ ደርሷል።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የቻይና ኮሙኒስት ፓርቲ ሆንግ ኮንግ ላይ አዲስ ጽንፍ የረገጠ የጸጥታ ህግ ደንግጓል ሲል የአሜሪካ መንግስትን አቋም የሚያንጸባርቀው ርዕሰ አንቀጽ ሀተታውን ጀምሯል። በአዲሱ ህግ መሰረት የመገንጠል ተግባር፣ አመፅ፣ አሸባሪነትና ከውጭ ሀገሮች ጋር ማሴር እስከ እድሜ ፍታ ድረስ ሊያሳስር የሚችል ወንጀል ሆኗል። ይህም በዲሞክራሲው ንቅናቄ ላይ አስፈሪ ሁኔታ ፈጥሯል። ህጉ እንደጸደቀ ዲሞሲሶ የተባለው ዲሞክራሲን የሚደግፍ ንቅናቄ ዋና ጸሐፊ የነበሩት ጃሽዋ ዎንግ ከስልጣናቸው ተሰናብተው ከፓርቲው አባልነት ወጥቷል ይላል ርዕሰ አንቀጹ። ናታን ለውንንና አግነስ ቾንን የመሳሰሉት አክቲቪስቶችም ከፓርቲው ወጡ። ፓርቲውም እንደሚፈርስ ማስታወቁን ርዕሰ አንቀጹ ጠቅሷል። በአዲሱ ህግ መሰረት አብዛኛው ባለፈው ዓመት ሲካሄድ የነበረው የተቃውሞ ተግባር በህግ ያስቀጣል። ያም ሆነ ግን ብሪታንያ ሆንግ ኮንግ ከተማን ለቻይና ያስረከበችበት 23ኛ ዓመት እንደ አውሮፓ አቆጣጠር ሐምሌ 1 ቀን ከ20 ቀናት በፊት ማለት ነው በተከበረበት ወቅት የተቃውሞ ሰልፍ መደረጉ እንዳልቀረ ርዕሰ አንቀጹ ገልጿል። እስከ እኩለ ቀን በነበረው ጊዜ ታዲያ የሆንግ ኮንግ ከተማ ፖሊስ የሆንግ ኮንግ ነፃነት የሚል መፈክር የያዘ ሰውን በአዲሱ ህግ መሰረት መያዙን ገለጸ። የቻይና ኮሙኒስት ፓርቲ ያወጣው አዲስ የጸጥታ ህግ የሆንግ ኮንግን ህዝብ የሚክድና የዓለም አቀፍ ቁርጠኝነትን ችላ የሚል ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ባወጡት መግለጫ የቻይና ኮሙኒስት ፓርቲ ለሆንግ ኮንግ ህዝብ የ50 ዓመታት ነፃነት ጊዜ ለመስጠት ቃል ገብቶ ነበር። እንደ አውሮፓ አቆጣጠር በ1984 ዓ.ም ቻይና እና ብሪታንያ ያደረጉት ስምምነት በተባበሩት መንግስታት ድርጅት የተመዘገበ ሰነድ ነው። የሰጣቸው የነፃነት ጊዜ ግን 23 ዓመታት ብቻ ነው ብለዋል። ርዕሰ አንቀጹ አያይዞን ቤጂንግ ሆንግ ኮንግን የኢኮኖሚና የፖለቲካ ነፃነቷን ስትነፍግ ዩናይትድ ስቴትስ ዝም ብላ አታይም። ስለሆነም የሆንግ ኮንግን የውስጥ አስተዳደር ባስተናከሉት የቻይና ኮሙኒስት ፓርቲ ባለስልጣኖች ላይ የቪዛ እገዳ ጥላለች ይላል። በተጨማሪም ፕሬዚደንት ዶናልድ ትራምፕ ለሆንግ ኮንግ ይሰጥ የነበረውን የልዩ አያያዝ ፖሊሲ እንዲቀር ማድረጋቸውን ርዕሰ አንቀጹ ጠቁሟል። ዩናይትድ ስቴትስ ከነፃነት ወዳዱ የሆንግ ኮንግ ህዝብ ጋር መቆሙን ትቀጥላለች። በዥንግ በመናደር በፕረስና በመሰብሰብ ነፃነት ላይ እንዲሁም በህግ የበላይነት ላይ ለምታደርሳቸው ጥቃቶች ዩናይትድ ስቴትስ ምላሽ ትሰጣለች። ዛሬ ለሆንግ ኮንግ እና በቻይና ዙሪያ ላሉት ነፃነት ወዳዶች ሁሉ የሀዘን ቀን ነው በማለት የዛሬው ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ተስተባብላችሁና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የሚመጣው የትግርኛ ዝግጅት ያየር ሰዓቱን ይረከባል። በእኛ በኩል ሰላም ደናደሩ።